ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 18 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የሬውተር የዜና ወኪል ያስቸኳይ የቅድሚያ ማስጠንቀቂያ መረብ የተባለውን ድርጅት ዋቢ በማድረግ ከናይሮቢ ባስተላለፈው ዘገባ መሰረት በኢትዮጵያ ድርቅ የተከሰተባቸው አንዳንድ ቦታዎች በሚያዝያና በግንቦት ወር የዘነበው ዝናብ አልፎ አልፎ የነበርና መጠኑም በጣም አነስተኛ መሆኑን ገልጾ ከጥቂት ጊዜ በኋላ ድርቁ የሚቀጥል መሆኑን አስታውቋል። እንዲሁም ለረሃብተኞች የሚያስፈልገው አስቸኳይ እርዳታ መቀጠል አለበትም ብሏል። የዘነበው ዝናብ በቂ ባለመሆኑ በሚቀጥሉት 3 ወራት በደቡብ ኢትዮጵያ የሚኖሩ አርብቶ አደሮች ድርቁ ተባብሶ እንደሚቀጥልና በድርቁ የሚጠቁ ዜጎች የሚገጥማቸው የረሃብ ደረጃ 5ኛና የመጨረሻ ከሚባለው አንድ እርከን ዝቅ ብሎ በ4ኛ ደረጃ ሊሆን እንደሚችልም ጠቁሟል። በአሁን ወቅት የዝናቡ መጠን በአንዳንድ ቦታዎች አልፎ አልፎ መጠነኛ ማሻሻል አሳይቷል ቢባልም በሰኔ ወር የድርቁ ሁኔታ ሊባባስ የሚችል መሆኑን ተቋሙ ገልጾ እርዳታ የሚያስፈልጋቸው የተረጂዎች ቁጥርም ከ7.7 ሚሊዮን በጣም ከፍ ሊል እንደሚችልም ያለውን ስጋት ገልጿል። የወያኔ አገዛዝ ለካታር ኩባንያ በአዲስ አበባ ቦታ የሰጠ መሆኑን የዜና ምንጮች ገለጹ። ይህ በቂርቆስ ክፍለ ከተማ በአፍሪካ ህብረት ህንፃ አቅራቢያ ይገነባል የተባለው ፕሮጀክት ባለ 5 ኮከብ የሆነ ሆቴልና የገበያ ቦታ ሲሆን ቦታውን ለካታሩ ኩባንያ ለመስጠት አገዛዙ እንደተለመደው ነዋሪዎችን በግድና ያለበቂ ክፍያ ከቦታው እያነሳቸው መሆኑንም መረዳት ተችሏል። ባለፉት 25 ዓመታት ለወያኔ አገዛዝ ባለስልጣኖች የጥቅም ተካፋዮችና ሸሪኮች ቦታ ለመስጠት በርካታ የአዲስ አበባ ነዋሪዎች ከቤት ንብረታቸው በግድ እና በኃይል እየተፈናቀሉ መጠጊያ አጥተው የቀሩ መሆናቸው የሚታወስ ነው። ጌታቸው ሽፈራው የሚባለው የአዲስ ነገር አዘጋጅ ቀደም ብሎ የተከሰሰበት የሽብርተኝነት ክስ ተነሳለት ቢባልም አመጽ የማነሳሳት ወንጀል ፈጽሟል በሚል ክስ ጥፋተኛ የተባለ መሆኑ ታውቋል። በአመጽ ማነሳሳት ወንጀል መሰረት እስከ 10 ዓመት የሚደርስ የእስር ቅጣት ይበየንበታል ተብሎም ይጠበቃል። በየፍርድ ቤቱ የወያኔ ታማኝ አገልጋይ የሆኑ ዳኞች ኢፍትሃዊ ውሳኔዎች መወሰናቸው ምንም አያስገርምም የሚሉ ወገኖች አገዛዙ ዳኞች ሰብዮችን ከህግ ትምህርት ጀምሮ ኮልኩሎ ወደ ድርጅት ያስገባቸው እንዲሁም ለዘመናት በተለያዩ የጥላቻ ቀስቀሳዎች ጭንቅላታቸው ሞርዶ ያሰለጠናቸውና በየፍርድ ቤቱ ያሰማራቸው በመሆኑ የወያኔ አገዛዝ አገልጋይና ትዕዛዝ ተቀባይ ከመሆን ሌላ ምንም አይጠበቅባቸውም ይላሉ። በኬንያና በኢትዮጵያ ድንበር የሚገኘው የቱርካና ሐይቅ ከነበረበት ቦታ እየሸሸ ወደ በረሃነት እየተለወጠ መሆኑን አይሪን የተባለው የተባበሩት መንግስታት ድርጅት መጽሔት ግንቦት 15 ቀን በአምዱ አስፍሯል። እንደ ጋዜጣው ከሆነ የቱርካና ሐይቅ 90% የሚሆነውን ውሃ የሚያገኘው ከኦሞ ወንዝ መሆኑንና የወያኔ አገዛዝ በኦሞ ወንዝ ላይ ግድብ በመገንባቱና ውሃ ጨራሽ የሆነ ሸንኮራ አገዳ ተክል በአካባቢው በማስፋፋቱ ምክንያት ውሃው እየረገደ መምጣቱን ገልጿል። ባለፉት 2 ዓመታት የውሃው ወለል በ1.5 ሜትር ዝቅ ያለ መሆኑን ጋዜጣው ጠቅሶ ከ300,000 በላይ የሆኑ አሳ በማጥመድ የሚኖሩ አልሞሉ የተባለ ጎሳ አባላት ከፍተኛ አደጋ የተደቀነባቸው መሆኑንም ገልጿል። በሊቢያ ጠረፍ አካባቢ ባንድ ጀልባ ላይ የነበሩ ቁጥራቸው ከ20 በላይ የሆኑ ስደተኞች ባህር ውስጥ ሰጥመው የሞቱ መሆናቸውን የጣሊያን ጠረፍ ጠባቂዎች አስታውቀዋል። ስደተኞቹ የተሳፈሩበት ጀልባ ከአቅሙ በላይ 500 ሰዎች ጭኖ የነበረ ሲሆን ጠረፍ ጠባቂዎች ተጨማሪ ጀልባዎችን ወደ ስፍራው በመላክ የሌሎቹን ስደተኞች ሕይወት ያተረፉ መሆናቸው ተገልጿል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። Oh
የሚመለስ ቢሆን እንደ ሞት ሳይቀር ያሰኛል አንዳንዱን ዳግም ያ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀር ላለደጋግሞ ዳግመኛ ቢፈጠር
ይወገራል እንጂ ምን ነው አይወገር አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲት እውነትም ራሷ ላሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍስ ሰገዳይ ሰማያትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍስ ሰገዳይ መድረኩን አጣቦ አገር ህዝብ የሸጠው በባዕድ የተገዛው ታጋይም ተብሎ በተገላቢጦች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ ሀ በፈስ ይጠቃ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውን ማድረግ ፈተናው ብዙ ነው ትናንትን ረስቶ ነገን ግን ፈለጋ ያው ከንቱ ድካም ነው የፈሰሰውን ደም የህዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በህዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በድንኗር ባጉጉን አኗር ወተርንም ቀቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ ያፋዊ መቴ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግር ሲነሳ አገሬ ያለውን ይወገራል ጅብል ነው አይወገር ሀቅን እየካደ አገር እየካደ ሲሆን ለከሱ አደር
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 18 ፍርደኛው ከትንሣኤ ጋር በሳምንቱ ተገናኘን። እስቲ በል እንግዲህ ከርቸሌ ከገባህለት ጀምሮ የተሰማን ስሜትና የሆነውን ሁሉ ንገረኝ አልኩት። እነዚያ ሁለት ወራት እንዴት እንዳለፉ። ሐምሌ 3 ቀን 1970 ዓመተ ምህረት በኩምቢ ቮልስዋገን መኪና ወሰዱን የአዲስ አበባን ወህኒ ቤት ያሁኑ የአፍሪካ ህብረት ህንፃ የተሰራበት ቀደም ብዬ አውቀዋለሁ። እንደነገርኩህ ልጅ ያለው እዛው ሰፈር ኖር ያለው ካደኩም በኋላ ሰው ታስሮ ለጠይቅ ስለሄድኩ ግቢውን አውቀዋለሁ። አስተዳደር ቢሮ አስፈላጊውን ምዝገባ ከፈጸምን በኋላ ዋራንት የሚባለው የወህኒ ቤት መታወቂያ ተሰጠን። ዋራንቱ ስሜን የታሰርኩበትን ቀንና ዓመተ ምህረት ምክንያቱ ያልተገለጸ ተብሎ የምፈታበት ቀንና ዓመተ ምህረትን ይጠቅሳል። በፖሊስ ታጅበን ለፍርደኛ ክፍል ተላለፍ። ለምንድነው የወንጀሉ አይነት ያልተገለጸ የሚለው? ለሁሉም ሰው ግር የሚለው ይኸው ጉዳይ ነው። እኔ እንደምገምተው ደህንነቶች ሰው የሚያስሩት ዝም ብሎ ሊሆን ይችላል። ስለዚህ ወደ ከርቸሌ ሲልኳቸው ፋይላቸው ላይ የታሰሩበትን ምክንያት ለመግለጽ ስለሚቸገሩ ባዶ ያደርጉታል ወይም ያልተገለጸ ይሉታል። ወህኒ ቤቱም አማራጭ ስለሌለው ያንኑ ተከትሎ ያልተገለጸ ብሎ መዝገቡ ላይና ዋራንቱ ላይ ይጽፋል። እኛ የምንገምተው ያንን ነው። የነሱን አናቀም። ከካቦ ወደ ካቦ ርክክብ ላይ ያለን ከኋላዬ ስሜ ሲጠራ ሰማሁ። ዞር ስል መግ እና ጓደኛው ዘ የሰፈሬ ልጆች ናቸው። በዚያን ጊዜ ከ16 እስከ 17 ዓመት አይበልጡም። በጭራሽ አገኛቸዋለሁ ብዬ ስላልገመትኩ ደነገጥኩ። ሰላምታ ከተለዋወጥ በኋላ ወደ ቆጣቸው ወሰዱኝ። እነሱም ባላገኝ ከመድረ ወሮ በላ ጋር በራ ተገብ ወይም ሽንት ቤት መግቢያ ላይ ነበር የምተኛው። ከፖለቲካ እስረኞች ውጭ ያሉት በሙሉ የደረቅ ወንጀል እስረኞች ነው የሚባሉት። እኔ በገባውበት ወር አብዛኛው የፖለቲካ እስረኛ በየከፍተኛው በቀበሌዎች ማከላዊና በየጦር ካምፖች ስለነበር ዛት ያለው የከቸሌ እስረኛ ደረቅ ነው። ለአስር ወራት ካለም ተነጥዬ አንድም መረጃ የሌለኝ ሰው መርዶ ጠገብኩ። እነሱ ስለሚያውቃቸው ስለሰፈሬ ልጆች ነገሩኝ። እነማን እንደተገደሉ፣ እነማን እንደታሰሩ፣ እነማን እንደጠፉ ሁሉንም ሰማሁት። ስለኔ አደገኛ ይሃባነት እየተጋነነ እንደሚወራ ድርግ ጽፈት ቤት በነበርኩበት ወቅት ተገድሎ መርካቶ ሬሳውን አየሁሎ ያወራ ሰው ሁሉ እንደነበረ ማከላዊ ሲገኝ ደግሞ በቅርቡ እንደምረሸን በሰፊው እንደተወራ ወሬ አስቆመቆመኝ። ከአንድ ወር ምናምን በኋላ ስፈታ ምን ተብሎ ሊወራ እንደሚችልና ጉዳይ እንደገና ሊቀሰቀስ ይችል ይሆን የሚል ስጋት ቢጤም ጫረብኝ። አንደመት እንደተፈረደብኝ ወሬው በአከባቢ እንዳይሰማ ያላደረኩት ጥንቃቄ አልነበረም። የመጀመሪያው እሁድ ቤተሰብ መጥቶ ሲጠይቀኝ ልጆቹ እንዲጠይቁ የመጡ ሰዎች አዩኝ። ባልጠበቅኩት ሁኔታ ወሬው አፈትልኮ ወጣ። ከሳምንት በኋላ ለጥየቃ የሚያበቃ ግንኙነት ባይኖረንም በህይወት መኖሬ ደስ ያላቸው አንድ ሁለት ሰዎች ጠየቁኝ። ከልጆቹ እኩል አንድ አመት እንዴት ሊፈረድብኝ እንደቻለ ብዙዎቹን ግር ሳያሰኝ አይቀርም። ምን አለ ሁለት አመት ቢፈርዱብኝ ብዬ ተመኘው። ትልቁ ስጋቴ ከቀበሌ አካባቢ በመቀኝነትና ኢሃፓን ይከዱ የሚያውቁኝ ካሉ ጉዳዩ እንደገና እንዲጣራ ሊያመለክቱ ይችላሉ የሚል ነበር። በዚህ ስጋት ውስጥ ያለው የከርቸሌ ህይወቴን እየለመድኩት መጣው። በ1970 ዓ.ም ከርቸሌ ምንም ነገር አልነበረውም። ትምህርት ቤቱም ከአንደኛ ደረጃ ያልዘለለ ይመስለኛል። ጊዜያችንን የምናጠፋው ግቢው ውስጥ በመዞር ነበር። ከክልል ክልል ለመሄድ በጣም አስቸጋሪ ነበር። ዮሐንስ አንቲም ለካቦች በመስጠት አንዳንድ ሰዎች ሾልከው ይሄዳሉ። እኔም ቀጠሮ ክልል ገባ ነበር። እዚያ ከአመት በፊት የታሰረው የሰፈሬ ልጅ ነበር። የኢሃፓን የወጣት ክንፍ ከመሰረቱትና ከመጀመሪያዎቹ የኢሃፓ የወጣት ሊግ ማዕከላዊ ኮሚቴ አባላት አንዱ ነበር። ምናልባትም በህይወት ከተረፉት የወጣት ክንፉ መስራቾች ብቸኛው እሱ ብቻ ነው። ያውም ከድርጅቱ ጋር በነበረው የመስመር ልዩነት ሳቢያ ተገልሎ ስለነበር ነው። በ1969 ዓ.ም አጋማሽ ይመስለኛል ሳያስበው ታሰረ። እሱን ለማግኘት ነበር ቀጠሮ ክልል የምገባው። ከዚያ በተረፈ ፍትሐብሔር ክልልን ለማየት ስል ብቻ አንድ ቀን ሾልኬ ይጃለሁ። ያክስቴ የባለቤቷ ወንድም በሙስና ታስሮ ነበር። በድሜ ገፋ ያለና ያማው ስለነበር ብዙ ጊዜ ከሱ ጋር እውል ነበር። በሽታው ስጠናበት በተቻለኝ መጠን ረዳው ነበር። ያለመታደል ሆኖ እዚያው እስር ቤት በህመም ህይወቱ አለፈ። ከማዕከላዊ ከመምጣቴ ጥቂት ወራት ቀደም ብሎ ከርቸሌ ውስጥ አደገኛ ሁኔታ ነበር። የውጭው ገደላ አልበቃ ሲላቸው የሆነ አጋለጭ የሚባል ቡድን እስር ቤት ውስጥ አቋቁመው ነበር። ምርመራ ላይ ያልተናገራችሁትን አውጡ እያሉ የተወሰኑ ልጆች ገለዋል። አንዳንዶቹንም ኢሃፓን እንደገና ለመመስረት ውይይት ታደርጋላችሁ ብለው የገደሏቸው ነበሩ። እንዲያውም እኔ ታሰርኩበት ክፍል አንድ አመት የተፈረደበትን ልጅ በዚያው የተነሳ ገለውታል። ስለዚህ እኔ ስገባም ጭምር ግቢው የፍርሃት ድባብ የወረረው ነበር። ለማንኛውም ጊዜው እንዴት እንደሄደ ሳላውቅ ተፈታው። ምዕራፍ 14 የጎንደር አድባር ነጻነቴን አገኘው ግን ነጻነትን በቅንፍ ውስጥ ከተተው አለኝና ሙሉ 1971 ዓመተ ምህረትን ያፓን ፍለጋ እንዴት እንደባተለ ከዚያም በመንግስት መስሪያ ቤት በስልጣና ላይ እያለ የነበረውን የህይወት ገጠመኙን ተረከልኝ። ከእስር ቤት የምፈታበትን ሰዓት ስለማላውቀው ራሴው ቤት እንደምመጣ ለቤተሰብ ነግሬ ስለነበር ከርቸሌ በራፍ ላይ ማንንም አልጠበቀኝም። የተፈታሁት ከሰዓት በኋላ ከረፈደ ነው። ለታክሲ ገንዘብ ቢይዝም በመፈታቴ ጮብ ያረጋግጥኩም። ከዚያ ይልቅ አንድ ዓመት እንደተፈረደብኝ የሰማሁለት በጣም ደስ ብሎኛል። ፌስታሊን አንጠልጥዬ ቀስ እያልኩ ጉዞዬን በግሬ ጀመርኩ። መንገዱ የሚያምርህ ታስረህ ስትፈታ ነው መሰለኝ። ብዙ ዓመት ታስሮ እንደተፈታ ሰው የምስበው አየር ልዩ ሆነብኝ። አዲስ አበባ አዲስ ሆነችብኝ። መንገደኛው ሁሉ አዲስ ፍጡር መሰለኝ። በገነት ሆቴል አድርጌ ሽቅብ ወደ ሜክሲኮ አደባባይ አቀናውና ለጋር ደረስኩ። አሁንም ድረስ ያለችው ለጋር ሚኒ ገባሁና ቡና አዘዝኩ። አጎቴ ሲሳይና ባለቤቱ ሰናይት እዚያው አካባቢ ቢኖሩም ላገኛቸው አልፈለኩም። ካፌ ውስጥ ሰዎች ሲወጡ ሲገቡ ሲጫወቱ ሲበሉ ሲጠጡ በጸጥታ ያለው አካባቢው ከአዲስ አበባ ወደ ደብረ ዘይትና ናዝሬት የሚሄዱ ወይም ወደ አዲስ አበባ የሚመጡ ሰዎች ትራንስፖርት የሚይዙበት መናኸሪያ ነው። እንደኔ ፌስታል ያዙ ወይም ሰው የሚጠብቁ ሰዎች የሚታዩበት አካባቢ ስለሆነ አተኩሮ ያየኝ የለም። ለነገሩ በያፓንነት ዘመኔ እዚያ ካፌ ውስጥ ለቁጥር ለሚያዳግት ጊዜ ገብቼበታለሁ። ለምንድን ነው ቤትህ ቶሎ ያልገባኸው? ብቻዬን መሆን ስለፈለግኩ ነው። እቤት ከገባሁ ግርግር ነው። ከዚያ በፊት ብቻዬን ሆኜ መቆየት አሰኘኝ። ለነገሩ የማስበው ነገር አልነበረም፣ ጭንቀትም አልነበረብኝም። 11 ሰዓት ካለፈ በኋላ ከካፌው ወጣሁና ወደ መስቀል አደባባይ አቀናሁ። እግሬ እስኪዝል የተመላለስኩበትን አካባቢ ቃኘሁት። የቦሌን መንገድ መያዝ ሲገባኝ አልፌ ወደ ኃይሌ ገብረስላሴ ጎዳና አመራሁ። በአምቢስ ከመድረሴ በፊት እንደገና አንድ ተራ ሻይ ቤት ገብቼ ለስላሳ ዝዤ ተቀመጥኩ። የተወሰነ ጊዜ እንደቆየው በአይን የማውቃቸው ሁለት ሰዎች ሲገቡ ስላየው ቶሎ ብዬ የሂሳብ ከፍዬ ወጣሁ። በአምቢስ መታጠፊያ ስደርስ ላይን ያዛርጓል። ከዚያም በማውቀው የውስጥ ለውስጥ መንገድ ማንም ሰው ሳያገኘኝ ወደ ቤቴ ሄድኩ። በማውቀው አከፋፈት የግቢውን በር ከፍቼ ስገባ ግቢያችን ጭር ብሏል። የታሰረው ውሻ እንደ ጉድ ይዘል ጀመር። አንጀቴን በላው። ከሙሉ አንድ ዓመት በኋላም አረሳኝም። ጠጋልኩና ጸጉሩን አሻሽቼ ሰላምታ ሰጠሁት። እንደ ሰውም ሳምኩት። እንደ ውሻነቱ እየላሰ አጸፋውን መለሰልኝ። በድርብ የሰራሁት የውሻው ቤት ሳጥኔ እንዳልነበር ሆኗል። ገንጥለውታል ሳይሆን ልጠውታል። በጎረቤታችንና በእኛ ቤት መካከል ያለው ጠበብ ያለ ገላጣ ክፍት ቦታ ላይ አይኔ ያረፈ። ቦታውን እንዴት እንዳስታወስኩት ገረመኝ። እላዩ ላይ ጎመን መብቀሉን አይቼ ፈገግ አልኩና የሳሎኑን በር ሳላንኳኳ ገፋ አድርጌ እቤት ገባሁ። የተወሰኑ የሰፈር ሰዎች እቤት ነበሩ። ያልተፈታው መስሏቸው እናቴን እያጽናኑ ቁጭ ብለዋል። ድንገት ዘው ብዬ ስገባ እልልታውን አቀለጡት። በጥቂት ደቂቃ ውስጥ ቤታችን በሰፈር ሰዎች ተሞላ። በሚቀጥለው ቀንም ሰው ሲጎርፍ ዋለ። ለኔ ሳይሆን ለእናቴ ነበር። በሰው ጠያቂነቷ የታወቀች ስለነበር ከሞት የተረፈው ልጇ ሲፈታ ያ ሁሉ ሰው የደስታ ተካፋይ ቢሆን ብዙም አይገርምም። እኔን በአካል ብቻ ሳይሆን በስምም የማያውቁኝ ሁሉ እንኳን ደስ ያለህ ሊሉኝ ሲመጡ ግቢያችን በሰው ተጥለቀለቀ። ያም ሆኖ እኔ ፍጹም የደስታ ስሜት ውስጥ አልነበርኩም። ምናልባት ተፈጥሮዬ ጨለምተኛ ከሚባሉት ውስጥ ሳይሆን አይቀርም። ነገ ብሩህ መስሎ አልታየህ አለኝ። ቶሎ ብለህ ወደ ትምህርትህ። የምን ትምህርት ቤት? የሆነ ሥራ ፈልገህ መግባት ነው። ከአባትህ ጋር ኑር። ይህን ሰፈር መልቀቅ ነው። ሁለተኛ ጓደኛ እንዳታበዛ። አሁንም ተጠንቀቅ። አንገትህን ደፍተህ መኖር ነው። ማለቂያ የሌለው የኑሮ ስልት ምክር። ለነገሩ እያንዳንዱ ምክር ትክክል ነበር። ሁሉም ከልባቸው ነበር። ችግሩ ውስጤ የሚመላለሰውን ስሜት ማንም አልተረዳልኝም። እኔ ተፈትቼም የአባ ልጅ ነኝ። የአባ ተሸንፏል ብዬ በፍጹም አላምንም። በደርግ ላይ የነበረኝ ጥላቻ ይብስ እንጂ በፍጹም አልቀነሰም። ከሶስት ቀን በኋላ ከቤት ወጣሁ። የአባው ያክስቴ ልጅ መስፍን ገጠር ውስጥ ተደብቆ ስለነበር አልታሰረም። ማታ ላይ ሄጄ አብረን አደርን። ቡልጋ በሚባለው ገጠር ዘመድ ቤት ተደብቆ ነው የቆየው። አያቴ ሸፍተው ጣሊያንን የወጉበት ቦታ፣ እኔ ደግሞ ከሀገር ውስጥ ፋሽስቶች አምልጬ ተደበቅኩበት አለኝ። ከካድሬዎች ጋር በተደረገ ምስጢራዊ ድርድር በሌላ ቀበሌ ውስጥ እጅ ለመስጠት ነበር የመጣው። ከሁለት ሶስት ወር በኋላ የኢህአፓን ወረቀት ያነበበ በሚል ተፈታ። የአባውን ዘመዴን ማግኘት ለእኔ ትልቅ ተስፋ ነበር። ሆኖም አንድም አይነት የግንኙነት መስመር ሊኖር እንደማይችል አስረዳኝ። በርካታ ልጆች በዚሁ መንገድ ሳይታሰሩ አምልጠዋል። አሁን በሕይወት ከተረፉት ቀላል የማይባል ቁጥር ያላቸው ወይ እንደኔ አጭበርብረው ተፈተዋል፣ ወይም ተሸሽገው ከቆዩ በኋላ በሚያውቁት ካድሬ ወይም ባለስልጣን አማካይነት ሌላ ቀበሌ በመኖር ሳይታሰሩ ቀርተዋል፣ ወይም ጥቂት ወራት ታስረው ተፈተዋል። ብዙዎቻችን የተረፍነው ለዚህ እኮ ነው። በሚቀጥሉት ተከታታይ ቀናት ሞታቸውን ወደ ሰማሁት የሰፈር ልጆች ቤት ሄጄ ለቅሶ ደረስኩ። መጀመሪያ የሄድኩት እና አበበ ተክለ ሃይማኖት ቤት ነበር። አቤ የአካል ጉዳተኛ ነበር። እግሩ ብረት የተገጠመለት ጃንጥላ ፋብሪካ ይሰራ የነበረ ላባደር ነበር። በጣም ቅርብ ወዳጄ ነው። ከላባደሮች ጋር በተያያዘ ብዙ ነገር አብረን ሰርተናል። እንዴት እወደው እንደነበር! ምርጥ ልጅ ነበር። በመጨረሻው የቀይ ሽብር ወራት ከመስሪያ ቤቱ ጋር በተያያዘ ጥቆማ ከእስር ቤት ወስደው ገደሉት። ነፍስን በገነት ጓደኛዬ፣ ልረሳህ አልችልም። በግፍግፍ የተገደለው የሰፈሬ ልጅ ስለሺ እሸቴ ቤትም ሄጄ ሌላውን ለቅሶ ደረስኩ። ከዚያም ጓደኞቼ የነበሩት ጌታነት አደሰ፣ ወንዲራት ዘውዴ፣ እሱ ባለው ደሴ፣ መሐመድ ኢድሪስ ቤት ሄድኩ። ወንዲራድና እሱ ባለው መገደላቸውን እቤታቸው ሲሄድ ነው ያወቅኩት። ከጎረቤትና ከሱቅ አጣርቼ ነበር። መሐመድ ወንድሙ ቤቱን ለቆ ስለሄደ ላገኘው አልቻልኩም። ባለፈው እንደነገርኩህ የመሐመድን መጨረሻ ለማወቅ ብዙ ደክሜ ነው እናቱን ያገኘዋቸው። ቀደም ብለው የሚያውቁኝ እናቶቻቸው እኔን ሲያዩ እንደ አዲስ አለቀሱ። እኔም ወጣልኝ። ሳምንቱን ስሜቴ ተረብሾ ከረመ። በጣም ቅርብ የነበሩትን የኢህአፓ ጓደኞቼን ቤትም ሆነ ስማቸውን ስለማላውቅ እስካሁን ለቅሶ ሳልደርስ ኖርኩ። ከዚያ ሳምንት ጀምሬ የኢህአፓን መዋቅር በማፈላለግ ሳስስ ከረምኩ። የኢህአፓ መዋቅር እውነት ግን ነው? ኢህአፓ መፈግፈግ ባደረገበት ሁኔታና ያ ሁሉ እልቂት ተካሂዶ እንዴት ድርጅቱ ይኖራል ብለህ አሰብክ? ስለው ትቀድዳለህ ብሎኝ ጀመረ። ለምን አላስብም ያን ጊዜ እኮ ሰሜን ኢትዮጵያ ውስጥ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢሃሰ የሚባለው የኢሃፓ ጦር ነበር። ሌላ ምክንያት ነበረኝ። ጊዜውንና ሁኔታውን ባላስታውስም ከበላይ አካል ለክፉ ቀን የሚሆን መዋቅር በየደረጃው ይዘርጋ መባሉ ትዝ ይለኝ ነበር። መጨረሻውን ሳላውቅ ነው የታሰርኩት። ከዚያ በመነሳት ነበር የሆነ መዋቅር ይኖራል በሚል ፍለጋዬን የጀመርኩት። መጀመሪያ ሄድኩት እትዬ ተዋቡ ጋር ነበር። በኢሃፓነት የሚጠረጥሩት ግን ያልታሰረ የመስሪያ ቤት ሰው ካለ ጠየኳቸው። ጥያቄ ሳይገርማቸው አይቀርም። እንደማያውቁና ሊያገኙልኝ እንደማይችሉ እዚያው ነገሩኝ። አየር መንገድና ኢትዮጵያ ንግድ ባንክ የማውቃቸው የፓርቲው አባላት ጋር ሄድኩ። አንዱ መታሰሩን ሌላው መገደሉን ሰማው። ወረቀት ፋብሪካ ሲሄድ እስከ 1969 አጋማሽ ድረስ አገኛቸው የነበሩት ሁለት ላባደሮች እንደሌሉ ተነገረኝ። በኔ ስር የነበሩ ዲሞክራቶች ሁሉም ስላልታሰሩ በተዘዋዋሪ ጠየኳቸው። አንድም ፍንጭ ሊሰጡኝ አልቻሉም። በመጨረሻ ሄድኩት ወደ ጎተራ መንገድ ነበር። የድርጅታችን ንብረት ይሆናል ብዬ እገምተው የነበረ አንድ ጋራዥ ነበር። ጋራዡ እሁድ ቀናት እየጠበቅን የተወሰነ ጊዜ ስብሰባ አካሂደንበታል። ሌላ ጊዜ ደግሞ የተበላሸ መሳሪያ እንዳስቀመጥ ተጠይቄ ከዚያው ጋራዥ ነው የወሰድኩት። ኢሃፓ የንግድ ድርጅቶች ነበሩት እንዴ? ነበሩት። የጽህፈት መሳሪያዎችና ማተሚያ ቤት እንደነበሩት ሰምቻለሁ። ጋራዡ የኢሃፓ ለመሆኑ ከመጠርጠር ውጭ ማረጋገጫ አልነበረኝም። ለማንኛውም ልሞክር ብዬ ሄድኩ። ከጋራዡ ሰራተኞች መካከል በአባልነት የምጠረጥረው ሁለት ሰዎችን ነበር። የእነሱንም እውነተኛ ስማቸውን አላውቅም። ለማንኛውም ቢያንስ አንዱን አገኛለሁ ብዬ አሰብኩ። ኃላፊውን አላውቀውም። ምን ልርዳህ ሲለኝ የመኪና ጥገና ፍላጎት እንዳለኝና በረዳትነት በነፃ እንድሰራ እንዲፈቀድልኝ ጠየቅኩት። ሌሎች ልጆች ቀድመው እንደተቀበሉና ከሁለት ወር በኋላ እንደሚጨርሱ ከዚያ በኋላ ተያዥና የቀበሌ መታወቂያ ይዤ እንድመጣ ነግሮ አሰናበተኝ። ስልጠና ላይ የሚገኙት የእኛ ልጆች መሆን አለባቸው ብዬ ጠረጠርኩ። ከሁለት ወር በኋላ እንደምመለስ እርግጠኛ ሆኜ ከግቢው በመውጣት ላይ ያለው ከመፈልጋቸው ሰዎች አንደኛው መሬት ላይ ተጋድሞ መኪና እየጠገነ አገኘሁት። አብረውት ሰዎች ስለነበሩ ላናገረው አልፈለኩም። አካባቢው ከሚገኝ ሻይ ቤት ሄጄ እስከ ምሳ ሰዓት ጠበቅኩት። ከሌሎች ሰራተኞች ጋር ሆኖ ወደ አንድ የመንደር ምግብ ቤት ገቡ። ተከትያቸው እኔም ምሳ አዘዝኩ። እንደጋጣሚ የሁሉንም ሂሳብ የሚከፍለው እሱ ስለነበር ወደ ኋላ ቀረት አለ። ከሱ ኋላ ሆኜ የራሴን ሂሳብ ከፍዬ ተከታትለን ወጣን። ረሳኸኝ ስለው እንዳረሳኝ ነገረኝ። ሰላምታ ከተለዋወጥን በኋላ ስለ ጓደኛው ደህንነት ጠየቅኩት። መገደሉን ነግሮኝ እሱም ለወራት ታስሮ እንደተፈታ ነገረኝ። በቅርቡ መፈታቴን ነግሬው ሁለቱንም ለማግኘት እንደመጣው አጫወትኩት። ከጓደኞቹ ተነጥሎ አንድ ሻይ ቤት ይዞኝ ገባ። ለምን እንደፈለግኩ ሲጠይቀኝ እንዲሁ መኖራቸውን ለማወቅና የማወራውም ሰው ማግኘት እንዳልቻልኩ አይነት ነገር አልኩት። መገናኘት እንደማያስፈልግ፣ ሁሉም ነገር እንደተበላሸ፣ ጊዜው አደገኛ እንደሆነ ነገረኝ። ደርግ አሁንም ኢሃፓ ያንሰራራል የሚል ግምት ስላለው መገናኘት እንደማያስፈልግ ደጋግሞ ሊያስረዳኝ ሞከረ። መዋቅራችን ስለፈረሰ ደርግ ምን የሚያሰጋው ነገር እንዳለ ስጠይቀው ኢሃፓ አሲምባ ላይ አለ ስለሚባል ደርግ መስጋቱ አይቀርም አለኝ። ትንሽ የባጤ ቆጡን እንዳወራን ሁለተኛ እንዳልመጣና እንዳላገኘው የልመና አይነት ማሳሰቢያ ሰጥቶኝ ተለያየን። ባይገርምህ እኔ የኢሃፓን መዋቅር በማስብበት በዚያ ወቅት የተወሰኑ ልጆች የፈረሰውን መዋቅር እንደገና ለመመስረት እየሞከሩ ነበር። ሳይሳካላቸው ቀርቶ ታሰሩ። ለማንኛውም የከተማውን የኢሃፓ መዋቅር ፍለጋ ጥረቴ ከንቱ ከሆነ በኋላ ቢቻል ወደ አሲምባ፣ ካልተቻለም ወደ ሱዳን ለመግባት ወሰንኩ። ለዚያ እንዲረዳኝ መጀመሪያ ቀበሌ እጂ መታወቂያ እንድትሰጠኝ አመለከትኩ። የተፈታውበትን ማስረጃ ሲጠይቁኝ ወህኒ ቤት የሰጠኝን ወረቀት ሰጠዋቸው። የታሰረበት ምክንያት ይልና ያልተገለጸ ይላል። ያልተገለጸ ምን ማለት እንደሆነ ሲጠይቁኝ እንደማላውቅ ነገርኳቸው። እዛው ቁጭ ብዬ ከርችሌ ይሁን ማዕከላዊ ስልክ ደወሉ። የፖለቲካ እስረኞች በተለይ የኢህአፓ አባላት ሲፈቱ ያልተገለጸ ሊባል እንደሚችል ነገሯቸው። ከበላይ አካል ልክ ነው ስለተባሉ ሳይወዱ በግድ መታወቂያውን ሰሩልኝ። ትንሳኤ ከተቀመጠበት ተነስቶ ከወህኒ ቤት የተፈታበትን ማስረጃ ወጥቶ አሳየኝ። ስሙን፣ እድሜውን፣ የትውልድ ቦታ፣ ዜግነት፣ የታሰረበትን ቀን ይገልጽና የፍርዱ ልክ አንድ ዓመት፣ የወንጀሉ አይነት ያልተገለጸ፣ ቅጣቱን የወሰነው ፍርድ ቤት የፖሊስ ሰራዊት የልዩ መምሪያ፣ የተፈታበት ቀን መስከረም 6 1971 ዓመተ ምህረት ይላል። የቀበሌውን ግቢ ለቅቄ ከወጣሁ በኋላ አንድ ሐሳብ ስለመጣብኝ እንደገና ተመልሼ ወደ ጽህፈት ቤቱ ተመለስኩ። ትምህርት ቤት ለመግባት ፈልጌ የምዝገባ ቀን ስላለፈብኝ የትብብር ደብዳቤ እንድጽፉልኝ ፈልጌ ነበር አልኳቸው። እንደዚህ አይነት ደብዳቤ መጻፍ እንደማይችሉ ትምህርት ቤቱ የተፈታውበትን ማስረጃ አይቶ ከፈለገ እንዲተባበረኝ ያለበለዚያ የራስ ጉዳይ አይነት መልስ ሰጡኝ። የትምህርት መመዝገቢያ ጊዜ አልፎብኛል ስላልኳቸው በውስጣቸው የተደሰቱ መሰለኝ። ቀበሌውን የትብብር ደብዳቤ የጠየቅኩት ትኩረቴ ወደ ትምህርት ብቻ መሆኑን እንዲገምቱ አስቤ ነው። እኔ ግን ትምህርት ቤት የመግባት ሐሳቡም አልነበረኝም። በራሴ ፈቃድ ነበር በ1969 ዓ.ም ትምህርት ቤቱን መልቀቂያ የጠየቅኩት። ምናልባት ድርጅቱ ወደ ሰሜን ሸዋ ትሄዳለህ ያለኝ ጊዜ ይመስለኛል። መታወቂያን ከያዝኩ በኋላ አዲስ አበባን የመልቀቁት ጥኔን ማሰላሰል ጀመርኩ። የመጀመሪያው ምርጫዬ በጎንደርና በትግራይ በኩል ቢሆንም የታጣቂዎች እንቅስቃሴ ስላለ ከመሃል አገር ለሚሄድ ጸጉረ ልውጥ ሰው አስቸጋሪ እንደሚሆን መረጃ አገኘው። በጅቡቲ በኩል መውጣት ደግሞ ፈጽሞ አይቻልም ነበር። የሶማሌ ጦርነት የተጠናቀቀ ቢሆንም በአካባቢው የጦር ሰፈሮች ስላሉ የማይታሰብ እንደሆነ ሰማሁ። በመጨረሻ አባቴ ትዝ አለኝ። ከዘመቻ እንደተመለስኩ አንድ ጊዜ ንግሌ ቦረና፣ ሌላ ጊዜ ደግሞ ወደ ሲዳሞ እህል ለማምጣትና ለመውሰድ ከባድ መኪና ይዞ አብሬው ሂጄ ነበር። እናም በሱ በኩል ወደ ድንበር አካባቢ ሊያደርሰኝ ይችላል ብዬ ገመትኩ። ሐሳቡን ተመጣጣልኝ እቤት ሄድኩና ጉዳዩን አማከርኩት። ፈጽሞ ያልጠበቀው ጉዳይ ስለሆነ ገረመው። እንደ ምክንያት ያቀረብኩት የውሸትና የእውነት ቅልቅል ነበር። የትምህርት ቤት ምዝገባ እንዳለፈ፣ ስታሰር የሰራሁትን ሁሉ ስላልተናገርኩ እንደገና ልታሰር እንደምችል፣ ቀበሌዎች እንዴት ተፈታ ብለው እየተናደዱ እንደሆነ፣ የአባ አሲምባ ውስጥ ስላለና ጦሩ እየገፋ ከመጣ ደርግ እንደገና ለበቀል ሊያስረን እንደሚችል። ጥሩ አድርጌ ስላስፈራራው ታመነኝ። አባታችን ደፋርና ኃይለኛ ስለሆነ እንደዚህ አይነት ጥያቄ ብዙም አያስጨንቀውም፣ እንዲያውም የሚያስደስተው ይመስለኛል። በወቅቱ የሚመላለሰው መሃል አገር ስለነበር ከሱ ጋር የመሄድ አማራጭ አልተሳካም። ስለዚህ መሰል እርዳታ ሊያደርግ የሚችል ደፋር ሹፌር ጓደኛ እንደሚፈልግ ነግሮኝ ለሌላ ቀን ቀጠሮ ይዘን ተለያየን። በሌላ ቀን ተመልሼ ሲሄድ የስጋ ዘመዱ ጋሽ መስፍንን እንዳማክረውና እሺም እምቢም ስላላለው እኔ ደግሞ እንድለምነው ጠቆመኝ። ውዬ ሳላድር ጋሽ መስፍን ጋር ሄጄ ሁሉንም ነገር አስረዳሁት። እንደ አባቴ ሐሳቡን ባይቀበለኝም እኔን ከድጋሚ እስር ለማዳን የሚቻለውን ሁሉ እንደሚሞክር ተስፋ ሰጠኝ። ከአባቴ ይልቅ ጋሽ መስፍን ከጎንደር ዘመዶቹ ጋር ጥብቅ ግንኙነት ነበረው። የእሱ ችግር እዚያ ያለ እኔን ወደ ሱዳን ለማስወጣት ኃላፊነት ሊወስድ የሚችል የቁርጥ ቀን ሰው ማግኘቱ ላይ ነበር። ለጋሽ መስፍንም ሆነ ለአባቴ ያልነገርኳቸው ነገር ቢኖር ከኢህአፓ ጋር መቀላቀል መፈለጌን ብቻ ነው። ከአንድ ወር በኋላ ይመስለኛል ጎንደር የሚኖር ሰው ተገኘልኝ። ጉዞዬም ሁለት አማራጭ ነበረው፤ ደብረ ታቦር ከተማ መቆየትና ሁኔታዎቹ ሲመቹ ከዚያው መሄድ። ሁለተኛው ደግሞ ጎንደር በሚኖር አንድ ነጋዴ አማካይነት በመተማ በኩል ሱዳን መግባት። ለሁለቱም አማራጭ መጀመሪያ የሚያስፈልገው ለጉዞ የሚሆን የትብብር ደብዳቤ ከቀበሌ ማግኘት ነበር። ወቅቱ ካንድ ክፍለ ሀገር ወደ ሌላ ለመሄድ የግድ የቀበሌ ደብዳቤ ያስፈልግ ነበር። ጉዳዩን ከአባቴ ጋር ተወያየሁ። ከዚህ በፊት ለትምህርት ቤት እንኳን የከለከሉኝ የቀበሌ ሰዎች ይሄንንም እንደማይሰጡኝ ነገርኩት። ሲከለክሉ ያለው ብሎ ወደኛ ቀበሌ አብረን ሄድን። ያባቴ የዚያን ቀን ሁኔታ የሚገርም ነበር። አልደረበሱን በመቀየር የወታደር የመስክ ጃኬት አድርጎ ቀበሌ ደረስ። ዘቦቹ ወታደር መስሏቸው ያለ ማቅማማት አስገቡን። ሊቀመንበሩ ቢሮ ስንገባ ከወታደር ጋር መሆን ይገርሞት ምን ልርዳችሁ አለን። አባቱ ነኝ፣ ለጊዜው በግዳጅ እርዳታ ማስተባበሪያ ነው መሰራው። የምዝገባ ጊዜው አልፎ ትምህርት ቤት ሊገባ አልቻለም። አሁን ዘመድ ለመጠየቅ ጎንደር ሊሄድ ነው። የትብብር ደብዳቤ ስለሚያስፈልግ ለመጠየቅ ነው የመጣሁት አላቸው በጣም ተቆሳጥሮ። አባቱ ኖት? እንዴት አላውቆትም? ከእናቱ ጋር ተለያይተናል። እኔ ወደ ፒያሳ አካባቢ ነው የምኖረው። ራሱ መምጣት ይችል ነበር እኮ ለምን አደከመውት? ከዚህ በፊት ለትምህርት ቤት ምዝገባ የትብብር ደብዳቤ ጠይቆ ከለከላችሁት። አሁንም እንዳትከለከሉት ብዬ ነው እስራኤልና ግዳጄን ትቼ የመጣሁት። እኛ ትምህርት ቤቶችን ማዘዝ ስለማንችል ነው። ልታዙም አትችሉም ያናውቃለሁ። ታስሮ ስለነበር የትምህርት ቤት ምዝገባ ለጥቂት ቀን አለፈው። ይሄ እኮ ገና ልጅ ነው። ጸረ አብዮተኞች አሳስተውት ነው ያልሆነ ነገር ውስጥ የገባው። አብዮታዊ መንግስት ደግሞ የሚገባውን ቀጥቶታል። ወጣቶች ወደ ትምህርት እንዲያተኩሩ ማድረግ ያለባችሁ እናንተ ናችሁ። ንግግሩ ሁሉ ገረመኝ። ድፍረትና ብልሃት የተሞላው ነበር። መታወቂያው የእርዳታ ማስተባበሪያ ሹፌር የሚል ነው። በወቅቱ የእርዳታ ማስተባበሪያ ኮሚሽን ውስጥ በርካታ ወታደሮች ተመድበው ይሰሩ ነበር። አባቴም ለጊዜው እርዳታ ማስተባበሪያ ነው የምሰራው ስላላቸውና ጃኬቱን በማየት ብቻ አቶ የሚለውን መታወቂያውን እንኳን ማየት አልፈለጉም። ቁመናው የሚያምርና ግርማ ሞገስ ስለነበረው በፍጹም አልተጠራጠሩም። አስገራሚ የሆነ ዲስኩር ነበር ያደረገው። አብዮታችን፣ ጸረ አብዮተኞች፣ ግዳጅ የሚሉትን ቃላት አንዥጎደጎደው። ጎንደርና ደብረ ታቦር ከተሞች ዘመድ ለመጠየቅ እንደሚሄድ ተጠቅሶ የትብብር ደብዳቤ የዛን ሁለት ከሰዓት በኋላ እጄ ገባ። ትንሣኤ አባቱ የወታደርነት ስሜት እንደነበራቸው ቀደም ብሎ ነግሮኛል። ከዚያ ጋር የተያዘ ጨዋታ እንዲነግረኝ ጠየቅኩት። ከመቀመጫው ተነስቶ አንዱን የአባቱን ፎቶ አሳየኝ። የትብብር ደብዳቤውን ለመጠየቅ በሄዱበት ዓመት አካባቢ የተነሱት ነው። ጠይም በጣም መልከ መልካም የሚባሉ ናቸው። ከወታደር ፊልድ ጃኬት ጋር የወታደር ጫማ አድርገዋል። በእጃቸው ደግሞ ጠመንጃ አንጠልጥለዋል። ያላደረጉት ነገር ቢኖር የወታደር ቆብ ነው። ሆኖም ዙሪያው ዝርግ የሆነ የአዳኞች አይነት ኮፍያ አድርገዋል። አባቴ የወታደርነት ስሜትና ዝንባሌ ነበረው። ሽጉጥና የወታደር ልብስ ቀልቡን ይስቡታል። ያለ ሽጉጥ የኖረበትን ጊዜ አላውቅም። ሽጉጥ የወንድ ልጅ መገለጫ ነው የሚል ጽኑ እምነት የነበረው ይመስለኛል። ልጆች ሆነን አንድ ኮሎኔል የነበረ ዘመዱ ከክፍለ አገር ለረፍት ለስራ መጥቶ እኛ ቤት አርፎ ነበር። አንድ ቀን ታዲያ ሰውየው በሌለበት ፈቅዶለት ይሁን አይሁን ትዝ አይለኝም፣ የወታደር ልብሱን ከነማረጉ ለብሶ እዚያው ሰፈር ፎቶግራፍ ቤት ሄዶ ይነሳል። ባለፎቶ ቤቱ አባቴ ነጋዴ መሆኑን እንጂ ኮሎኔል አለመሆኑን ስለሚያውቅ ለፖሊስ ደውሎ እጅ ከፍንጅ ይዘዋል። በዚያ የተነሳ ዜናው ጋዜጣ ላይ ወጣ። ኮሎኔል ሳይሆን የኮሎኔል ልብስ ለብሶ የተገኘው ነጋዴ አንድ ዓመት ተፈረደበት በሚል ርዕስ የኢትዮጵያ ድምጽ የሚባል ጋዜጣ ላይ ይመስለኛል ወጥቶ ነበር። በዚህ ተነሳ አንድ ዓመት ተፈርዶበት ነበር። ሆኖም በይግባኝ መሰለኝ 3 ወራት አካባቢ ታስሮ ተፈታ። ያ ፎቶ አንሺ ታዲያ መፈታቱን ሲሰማ ይገለኛል ብሎ አገር ጥሎ ጠፋ። የምታየው የዚያን ጊዜው ፎቶግራፍ አይደለም። አንድ አመት የተፈረደበትን ረስቶ ከብዙ አመት በኋላም ቢሆን የወታደር ዩኒፎርም ፍቅር ስላለው ለብሶ የተነሳው ነው። ወደ ስድስት ሌት አንድ ቀን ሲቀረኝ ጎንደር ሄጄ ስራ እንደምፈልግ ለእናቴ ነገርኳት። ጎንደር የሚለውን ቃል ስትሰማ እዛ ጭራቅ አገር ያለችኝ እስካሁን አይረሳኝም። ጭራቅ ያለችው አገሩን ሳይሆን መላኩ ተፈራን ነበር። የጎንደር አስተዳዳሪ ሆኖ ልጆችን የፈጀ ነው። መላኩ ተፈራ የሞት መላክተኛ ተብሎ ተገጥሞለት ነበር። አሁን እኮ ጊዜው አልፏል ልክ እንደ አዲስ አበባ ነው ብዬ ላሳምናት ሞከርኩ። በጋሽ መስፍን በኩል እንደምሄድ የዘመዶቹ አድራሻም እንደሚኖረኝ ካልተሳካልኝ ደግሞ ቶሎ እንደምመለስ አስረዳዋት። አባቴ የኔን ጉዞ በተመለከተ የሱች እንዳለበት ለእናቴ እንዳልነግራት ስላስጠነቀቀኝ ስሙን አላነሳውም። ልጄን ለስደት ዳረክብኝ እንዳትለው ነው። እናቴን ከአዲስ አበባ ይልቅ ጎንደር ምን አይነት ስራ ላገኝ እንደምችል ላሳምናት ስላልቻልኩ ቀበሌዎች በእኔ መፈታት እንዳልተደሰቱ በገደምዳሜ ጠቆም አደረግኳት። ከፊታቸው ዞር እንድል ብቻ መሄዴን ተቀበለችው። በአቋሜ ስለጸናሁም ምንም ልታደርግ አልቻለችም። የመላኩ ጎንደር። ከአዲስ አበባ ወደ ጎንደር ያቀናሁት በህልም አመላለሻ የእርዳታ ማስተባበሪያ ኮሚሽን መኪና ነው። በአባቴ በኩል ሰው ተገኝቶ በነፃ ነው የተጓዝኩት። አንድ ጃኬት፣ አንድ ሸሚዝ፣ አንድ ካኒቴራ፣ አንድ የውስጥ ሱሪና አንድ ካልሲ፣ ከዚህ በተረፈ ስምንተኛና አስረኛ ክፍል የጨረስኩበት የትምህርት ቤት ማስረጃና ወደ 600 ብር አካባቢ ነው የያዝኩት። ወደ ጎንደር ስንሄድ በርካታ የፍተሻ ኬላዎችን አልፈናል። አንዱን ቦታ ችግር አልገጠመኝም። ሹፌሩ አልፎ አልፎ አጭር መንገድ የሚጓዙ መንገደኞችን እያስከፈለ ያሳፍር ስለነበር ከረዳቱ ጋር በመሆን እገዛ ስላደረኩለትም በጣም ወዶኝ ነበር። በሶስተኛው ቀን መሰለኝ ጎንደር ከተማ ገባን። ራት በልተን ሆቴል አደርን። በማግስቱ ከሹፌሩ ጋር ሳልለይ አብሬ ዋልኩ። የተለያዩ የመንግስት መስሪያ ቤቶች ሲገባ አብሬ ገባለሁ። ቡና ቤት ሲገባም እንዲሁ። የሚያውቃቸው ሰዎች ቤትም ሲሄድ አልተለየሁትም። ራሴን የእርዳታ ማስተባበሪያ ሰራተኛ ለማስመሰል ያላደረኩት ነገር አልነበረም። በሚቀጥለው ቀን ጋሽ መስፍን በሰጠኝ አድራሻ መሰረት የሩቅ ዘመዳችን ነው የተባለውን ጋሽ ይጥናን አገኘሁት። ይጥና አንድ አራተኛ ገበሬ፣ ሶስት አራተኛ ነጋዴ ነው። ጥቂት እያሳረሰ ብዙ ስለሚነግድ ነው እንደዛ ያልኩት። ጋሽጥና በጣም ቀልጣፋ፣ ንቁና ተጠራጣሪ ነው። ሲያይኝ በጣም ልጅ ሆንኩበት። ቁመናዬም ቁጭ አባ ኋላ እንደነገረኝ ነበር። ስለ ጎንደር ከተማ አደገኛነት ነገረኝ። መላኩ ተፈራ ጎንደር ውስጥ ያወጣው ሕግ ነበር። ማንኛውም የገጠር ነዋሪ የመዘዋወር ፈቃድ ካልተሰጠው ከተማ እንዳይገባ፣ ማንኛውም ተማሪ በስራ ሰዓትና ቀናት በከተማው ውስጥ እንዳይንቀሳቀስ የሚል ሕግ ነበር። ስለዚህ የቀበሌው የድጋፍ ደብዳቤ ከእጄ እንዳይለየኝና ለብቻዬ የትም እንዳልንቀሳቀስ በብርቱ አስጠነቀቀኝ። ልጅነት ይዞኝ ትዕዛዙን እንዳልጥስ አስፈራራኝ። ወታደሮችና ፖሊሶች ጸጉረ ልውጥ ወጣት ላይ እንደሚያተኩሩና በጎንደር ውስጥ የሆነውን ሁሉ በመንገር ነበር የሚያስፈራራኝ። ከፖለቲካ እስረኞች ውጭ ወንጀል የሰሩ አደባባይ ላይ በጅራፍ እንደሚገረፉ፣ የፖለቲካ እስረኞች ደግሞ እንደሚረሸኑ። በወቅቱ የመላኩ ተፈራ ጭፍጨፋ ጋብ ቢልም ኢህአፓ ብቅ ልትል ትችላለች ብለው ስለሚሰጉ ጥበቃው ኃይለኛም እንደሆነ ሁሉ ነግሮኛል። መላኩ በቀይ ሽብር የተከሰሰው 1000 ሰዎች አካባቢ ገሎ ነው። ያውም መዝገብ የያዛቸውና ከሳሾች የቀረቡበት ብቻ። እኔን እንደ ሺ አንደኛ እንዳደርገኝ ነው። ይጥና የጋሽ መስፍን ውለታ ባይኖርበት ኖሮ እኔን ለመርዳት ምንም አይነት ሙከራ እንደማያደርግ ደጋግሞ ነገረኝ። እኔም በጣም መፍራቱ ስለገባኝ እንደ ብዙዎቹ ወጣቶች ታስሬ እንደተፈታው የታሰርኩትም ወረቀት አንብባል ተብዬ እንደሆነ የሽኝት ደብዳቤ እንዳለኝ መጥፎ አጋጣሚ እንኳን ቢፈጠር በምንም አይነት ከሱ ጋር እንደማላያይዘው ነገርኩት። አንዴ ስለመጣውበት እኔን ከመርዳት ውጭ ሌላ አማራጭ አልነበረውም። ያን ቀን ምሽት ላይ የወሰደኝ ከተማው ማዕከል ያለ ቡና ቤት ነበር። ኢትዮጵያ ሆቴል የሚባል መሰለኝ። ጋሽትናን ሁሉም መጠጭ ያቀዋል። ስለዚህ ምንም ሳልሳቀቅና አይን ውስጥ ሳልገባ ከሱ ጋር እራት በልቼ ፎቅ ላይ አልጋ ሲዞኝ ለባለ ሆቴሎቹም ጧት እንደሚመጣ ነግሮ ወደ ቤቱ ሄደ። በማግስቱ መጣና ቁርስ አብልቶኝ ስለ እኔ ጉዳይ ሰዎች አነጋግራለሁ ብሎ ተለየኝ። ከአዲስ አበባ ያመጣኝ ሹፌር ጉዳዩን ስላልጨረሰ አብሬው ስዞር ዋልኩ። በሶስተኛው ቀን ጋሽትና ዘመድ ላስተዋውቅ ብሎ ወደ አዘዞ በሚወስደው መንገድ አንዲት የገጠር መንደር ይዞኝ ሄደ። እድሜያቸው የገፋ አንዲት ሴት ቤት ነበር የወሰደኝ። የአባትህ ዘመድ ናቸው ብሎ አስተዋወቀኝ። ዘር እየቆጠሩ ሲያወሩኝ አመሹ። ከዚያም ከእንግድነት አንድ ደረጃ ባለፈ ሁኔታ ተስተናገድኩ። ጋሽትና እመጣለሁ ብሎ ጥሎኝ ሄደ። ሙሉ ቀን ስጠብቀው ቀረ። ፀሐይ ጠልቃ ድንግዝግዝ ሲል ግራ ገባኝ። አሮጊቷ አየሱ ነገር መጣ ብሎ ልም ነው ከእንግዲህ እንኳ አይመጣም፣ እናትህ ቤት ነው ያለኸው፣ አይዞህ ሲሉኝ ከዋልኩ። አገላለጻቸው ይጥና ቃሉን የማይጠብቅ ወሽዋሻ ነው የሚል ቃና ነበረው። አሮጊቷ የሚኖሩት አንዲት ጠና ካለች ሴት ጋር ነው። ገና በጊዜ አንድ የአስር ዓመት አካባቢ የሚሆነው ልጅ ከብቶች ይዞ መጣ። ሌላ የቤተሰብ አባል ይመጣል ብዬ ሳስብ ማንም ሳይመጣ ቀረ። የጠባባ ጎጆ ቤት የጭራሮ በር ተዘግቶ እሳት ዳር ከበን ቁጫል። ከራት በኋላ የደረቀ በቆሎ በጋራ ፈልፍለን ተቆላ፣ ቡናም ተፈልቶ እየበላን እየጠጣን ጨዋታ ጀመርን። ስለ አባቴ ዘመዶች ጀግንነትና የከብት ብዛት ደጋግመው ያወሩኛል። እኔ የምፈልገው በአካባቢው ስላለው የኢህአፓ ወሬ ስለነበር ያሉትን ሁሉ አልሰማዋቸውም። በመጨረሻ እንደምንም ብዬ ወደምፈልገው ርዕስ ጎተትኳቸው። ሕፃኑ ልጅና ሴትየዋ ዝናው በጣም ስለገነነው የኢትዮጵያ ዴሞክራቲክ ኅብረት ኢዲዩ ተረኩልኝ። ድርጅቱ በርካታ የጎንደር ቦታዎችን ይዞ እንደነበር፣ ብዙ ሳይቆይ የጎንደር ከተማ ሊይዝ ይችላል ተብሎ ይጠበቅ እንደነበር አጫወቱኝ። ኢህአፓን አንቺ ነው የሚሏት፣ ከመላኩ ተፈራ ግድያ የተረፈ ወጣት ሁሉ እንደሸፈተ አወጉኝ። ኢህአፓ አለ እንዴ ብዬ ስጠይቅ እንዴታ የሚል መልስ ሳገኝ ልቤ በተስፋ ሞላ። አካባቢውን በውል ባይነግሩኝም ከደብረ ታቦር ትንሽ ራቅ ብላ ሁሉ ልትገኝ እንደምትችል የሰሙትን አጫወቱኝ። ተስፋ በተስፋ ሆኜ ሲመሽ ወደ መኝታችን ሄድ። አሮጊቷ የጠፍር አልጋቸውን ካለቀኩልህ ብለው ሞቼ እገኛለሁ አሉ። እኔ ደግሞ እሳቸውን አስለቅቄ ከምተኛ ቤቱን ለቅቄ እንደምሄድ አምሬ ስለተናገርኩ እሳቸው ከሴትየዋ ጋር ተኙ። ለእኔ ከልጁ ጎን ቁርበት ተዘርግቶ ያደፈ ትልቅ ጋቢ ተሰጥቶኝ እንድተኛ ተደረገ። ገና ኮኔ መሬት እንዳረፈ የቁንጫ መንጋ ወረረኝ። ለቁንጫ አዲስ አይደለውም። በተለይ ዘመቻ ላይ የገጠር ጎጆ ስላደርኩ አውቀዋለሁ። ትዋኑንም ቢሆን ማዕከላዊ ለምጄዋለሁ። ሆኖም እንደዚያ አይነት የቁንጫ ግሪሳ አጋጥሞኝ አያውቅም። ከእግሬ እስከ አንገቴ ተወረርኩ። አንዳንዶቹ እንዲያውም ጆሮዬና አፍንጫዬ ውስጥ መጨፈር ጀመሩ። በጥቂት ደቂቃ ውስጥ ሶስቱም ድብን ያለ እንቅልፍ ወስዷቸዋል። ቢቸግረኝ ከተኛሁበት ተነስቼ ቁጭ አልኩ። ትንሽ ፋታ ያገኘው ቢመስልም መቀመጫዬን ይወሩኝ ጀመር። ጥቂት አሰብኩና ወደ ተዳፈነው እሳት ጠጋ ብዬ ጭራሮ ጨመርኩና እሳቱን አነደድኩት። ሲጠፋ ባሮጌ የብረት ድስት ክዳን ያራገብኩ ስሞ ቆየው። አሮጊቷን አክብሬ ያላጨስኩትን ሲጋራ እያከታተልኩ አጨስኩ። ድብን ያንቀልፍ ስለወሰዳቸው ትንባሆ አልሸተታቸው። እኩለ ሌሊት ላይ እንቅልፍ ሲያዳፋኝ ወደ መደቤ ሄድኩ። አንዴ ስጋደም አንዴ ስቀመጥ ወፍ ተንጫጫ። ሲነጋ ሁሉም በየተራ ተነስተው ወደ ስራቸው ተሰማሩ። ሴቷ አላሞችን ስትጠል፣ አሮጊቷ በረት ገብተው አዛባ ይዝቃሉ። ህፃኑ ልጅ ራቅ ብሎ ሄዶ ጭራሮ ቢጤና እበት ተሸክሞ መጣ። ካውናውን እሳት አንድደው ቁርስ ይሰራሉ ብዬ ስጠብቅ ቆየው። የጾም ቀን ሆነ እኮ ቡና እንኳን እንዳናፈላልህ ሲሉኝ ወሽመጤ ተቆረጠ። እንዲያውም ረሃቤ ጨመረ። ጾም የሚባል አላውቅም ልላቸው ምንም አልቀረኝም። ራቅ ብዬ ሄጄ ረሃቤን በሲጋራ አስታገስኩት። ገበሬዎች ከሩቅ ብቅ ብቅ ማለት ሲጀምሩ ትኩረት እንዳልስብ ማለት ወደ ቤት ገባው። እስከ 5 ሰዓት ድረስ ከቤት ሳልወጣ እንደቆየው ጋሽጥና እያፏጨ መጣ። እመጣለሁ ብሎ ዋሽቶ የማላውቃቸው ሰዎች ቤት ስላሳደረኝ ትንሽ ተበሳጭቻለሁ። ንዴቴን ዋጥ አድርጌ በውሸት ፈገግታ ሰላምታ ሰጠሁት። ለራሴው ጉዳይ ራቅ ያለ ቦታ መሄዱን ሲነግረኝ ንዴቴ ጠፍቶ የጥፋተኝነት ስሜት አደረብኝ። በሱም ሳንቆይ አሮጊቷን ተሰነባብተንና መስግነን ወደ ጎንደር ተመለስ። ከአንድ ቀን በኋላ ጉዞ ልጀምር እንደምችል ከሚወስዱኝ ሰዎችም ጋር እንደተነጋገረ አበሰረኝ። እኔ በጣም የፈለግኩት የደብረ ታቦር አማራጭ በፍጹም እንደማይሆን ነገረኝ። ጸጉረ ልውጥ ወጣት በምንም መንገድ ደብረ ታቦር መቆየት እንደማይችል፣ ሳር ምድሩ ሁሉ ሰላይ እንደሆነ ነገረኝ። በሁመራ በኩል ወደ ሱዳን እንደምሄድ ሆኖም ዝርዝሩን እንደማያውቅ ሲገልጽልኝ ትንሽ ግር አለኝ። እጣ ፈንታዬ በማላውቀው ሰው እጅ እንደሆነ ተረዳው። ሁሉንም ከእድል ጋር አያይሼ የሚሆነውን መጠበቅ ነበረብኝ። ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።